Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የጸጥታ ኃይሎቻችን በየደረጃው ያሉት በተመክሮም በብቃትም በህዝባዊነታቸውም የተረጋገጠላቸው የጸጥታ መዋቅሮች አሉ፣ በፌዴራልም በክልልም። ስለዚህ እነኚህ አካላት በዋነኛነት ተቀናጅተው አንዱ የሚጎለውን ክፍተት ሌላው የሞላ ወጥ በሆነ መልክ ስራቸውን መስራት ይኖርባቸዋል።
የኢትዮጵያው የመከላከያ ሚኒስትር ሲራጅ ፈጌሳ ናቸው።
ኒያድግ የህዝቡን ጥያቄ ተቀብሎ ማስተናገድ ካልቻለ፣ መመለስ ካልቻለ የፈለገውንም ያክል የጸጥታ ኃይል ቢቋቋም የትኛውንም ያክል ቢሄድ ይሄ ሰላም ይረጋጋታል የሚል እምነት ከባድ ነው ብሎ ማመን። ምክንያቱም በኃይል የሚመጣ ሰላም ዘላቂ አይደለም።
ሁለተኛው ደግሞ የሚያዱ ምክትል ፕሬዝዳንት አቶ ሙልጌታ አበበ ናቸው። አንዳንድ የአገሪቱ አካባቢዎች ውስጥ የሚስተዋሉ የጸጥታ ችግሮችን አስመልክቶ መንግስትና ተቃዋሚ ወገኖች በየበኩላቸው ከተናገሯቸው የተወሰደውን የሰማችሁት አድማጮች፣ ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
መድረክ በኢትዮጵያ ላይ አንዣቧል ካለው አደጋና ጥፋት ሊታገድ የሚችለውና ብቸኛው አማራጭም ስር ነቀል የፖለቲካ ለውጥ ነው ሲል አሳሰበ። ይህ ሊመጣ የሚችለውም ገዢው ፓርቲ ከሌሎች በሀገሪቱ ጉዳይ ያገባናል ከሚሉ የፖለቲካ ኃይሎች ጋር በመምከርም እንደሆነ አመልክቷል። የእነዚህንም ዝርዝር በዜና መጽሔት ክፍለ ጊዜ እናመለክታለን።
ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ሌሎች ልዩ ልዩ ቅንብሮችና ዘገባዎችም በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ጠብቋችኋል። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። ከዛሬ ሰኞ ህዳር 4 2010 ዝግጅቶቻችን ጋር ተረኛ አስተናጋጆች አሉላ ከበደና
አዳነች ፍስሐዬ ነን። ከፕሮግራም አቀነባባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለሶስት ቀናት የስራ ጉብኝት ቋታር ገብተዋል። ጉብኝቱ የሁለቱን አገሮች ግንኙነት በማጠናከር ላይ ያተኮረ መሆኑን ከልዑካን ቡድን ጋር የተጓዙት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ገልጸዋል። እዚያው መካከለኛው ምስራቅ ውስጥ በሳውዲ አረቢያ መንግስት ቁጥጥር ስር የሚገኙት ትውልደ ኢትዮጵያ ቢሊዮነር ሼክ መሐመድ ሁሴን አላሙዲ ተፈቷል በሚል በድረ ገጾች የተሰራጨው መረጃም የተሳሳተ መሆኑን አቶ መለስ ተናግረዋል። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ወደ ካታር ያመሩት ሚኒስትሮችና ሌሎች ባለስልጣናት ያሉበት ከፍተኛ የኢትዮጵያ መንግስት የልዑካን ቡድን በመምራት ነው። የጉብኝቱ ዓላማም ከሁለቱ ሀገራት የሁለትዮሽ ግንኙነት ጋር የተገናኘ መሆኑን ከልዑካን ቡድኑ ጋር የተጓዙት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ከካታር በስልክ ነግረውኛል።
ይሄ ጉብኝት ዋነኛ ዓላማ በኳታርና ኢትዮጵያ መካከል ያለውን የንግድ ኢንቨስትመንት እና በአጠቃላይ ኢኮኖሚና ማህበራዊ ግንኙነቶች የማዳበር ዓላማ ያነገበ ነው። የኳታሩ ምር ከሚያዝያ 2009 አዲስ አበባ መጥቶ ነበር። የዛ ተከታይ አድርጎ ሊወሰድ ይችላል። ስለዚህ በአጠቃላይ ዓላማው በኢትዮጵያና በኳታር መካከል ያለውን ግንኙነት ወደ ተሻለ ምዕራፍ የማሳደግ ነው። ከዚህ በፊት የተመፈረሙ ስምምነቶች አሉ። እነዚያ ስምምነቶች ያሉባቸውን ደረጃ ያህል በሁለቱ ሀገሮች መካከል ሌላ ተጨማሪ የትብብር መስኮችም ካሉ ለመፈተሽ ጥረት ያደርጋል ተብሎ የተያዘ ጉብኝት ነው።
ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትራቸው ዶክተር ወርቅነህ ገበየሁ በጉብኝቱ በካታር ነዋሪ ከሆኑ ኢትዮጵያውያን ጋር ውይይት እንደሚያደርጉም አቶ መለስ አስረድተዋል። እዚያው መካከለኛው ምስራቅ በሳውዲ አረቢያ መንግስት ቁጥጥር ስር የሚገኙት ሼህ መሐመድ ሁሴን አሊ አሙዲ ተፈተዋል በሚል በአንዳንድ ማህበራዊ ድረገጾች የተሰራጨውን መረጃ በተመለከተም ቃል አቀባዩን ጠይቄያለሁ። እንደዚህ አይነት ጥሩ ዜና መስማት ደስ የሚል ነገር መሆኑን የገለጹት አቶ መለስ የተሰራጨው መረጃ ግን የተሳሳተ መሆኑን ተናግረዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ በሰጡት መግለጫ መንግስታቸው የትውልደ ኢትዮጵያዊውን ቢሊየነር ጉዳይ እየተከታተለ መሆኑን ጠቅሰዋል። ከሚመለከታቸው የሳውዲ ባለስልጣናት ጋር ግንኙነት እየተደረገ መሆኑን ነበር ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሶማሊላንድ ክፍለ ግዛት እንደ አውሮፓውያን የዘመን አቆጣጠር ከ2003 ዓመተ ምህረት አንስቶ በ14 ዓመታት ውስጥ ማለት ነው ለሶስተኛ ጊዜ ፕሬዝዳንታዊ ምርጫ ለማካሄድ የምርጫ ጣቢያዎች ተከፍተዋል። ሀርጌሳ ያለው የአሜሪካ ድምፅ ራዲዮ ዘጋቢ ባርሃድ ካሬ በምርጫ ጣቢያዎቹ ረጃጅም ሰልፎችን ማየቱን አመልክተዋል። አንዳንዶቹ ለመምረጥ የመጀመሪያ የመሆን ፍላጎት ስላላቸው ከሌሊቱ 9 ሰዓት አንስቶ መሰለፋቸውን የተናገረው የግዛቲቱ የምርጫ ኮሚሽን መራጮች ለአረጋውያንና ለደካሞች ቅድሚያ እንዲሰጡም አሳስበዋል። 1642 ወይም 1642 የምርጫ ጣቢያዎች መዘጋጀታቸውም ተገልጧል። በግዛቲቱ ከፍተኛ የጸጥታ ጥበቃ እንዳለና ሕዝቡ በምርጫው እንዲሳተፍ እንዲሁም በዝውውር ስራው እንዲቀጥል የጸጥታ ባለስልጣናት ጥሪ ማድረጋቸውም ተመልክቷል።
ኢትዮጵያውያንን በህገወጥ መንገድ በማዘዋወር የተከሰሱ ሁለት ግለሰቦች ዛሬ ኬንያ ፍርድ ቤት ቀረቡ። 137 ኢትዮጵያውያን በህገወጥ መንገድ ወደ ኬንያ እንዲገቡ ያደረጉ ሁለት ግለሰቦች ዛሬ ኬንያ ፍርድ ቤት ቀረቡ። ዲጄጃፍና ቻኮ ጆሎ ዛሬ በናይሮቢ ማካራ ፍርድ ቤት ቀርበው ፖሊስ ማንነታቸውን አጥንቶ ስላቀረበ የሳምንት ቀጠሮ ሰጥቷል ተብሏል። ሁለተኛው ተከሳሽ ጃኮ ጂሎ የልጆች አባት ነኝ፣ ፍርድ ቤቱ የቦንድ ፈቃድ ይሰጠኛል ብሎ ቢጠይቅም የችሎቱ ዳኛ ማንነታቸው እስኪጣራ ቦንድ ልፈቅድላቸው አልችልም በማለት ለመጪው ሰኞ ህዳር 11 ቀን 2010 ዓ.ም ቀጠሮ ሰጥቷል። ገልሞ ዳዊት ከናይሮቢ ዝርዝር ዘገባ ይዟል።
ደጀኔ ቻፋና ቻኮ ጂሎ በኬንያ ፖሊስ ቁጥጥር ስር ከዋሉ ሳምንት አልፏል። ሁለቱ ግለሰቦች የተከሰሱት 137 ኢትዮጵያውያንን ወደ ኬንያ በህገወጥ መንገድ በማስገባታቸው ነው ተብሏል። ዛሬ ጠዋት በናይሮቢ መካደራ ፍርድ ቤት ቀርበው የነበሩ ቢሆንም ፖሊስ ማንነታቸውን አጣርቶ ስላልጨረሰ የአንድ ሳምንት ጊዜ ይሰጠኝ ሲል አቃቤ ህግ ጠይቋል። በዚህም መሰረት ፖሊስ የሁለቱን ግለሰቦች ማንነት እንዲያጣራ የችሎቱ ዳኛ ለሰኞ ህዳር 11 ቀን 2010 ዓ.ም ቀጠሮ ሰጥተዋል። ደጀኔ ቻፋና ቻኮ ጂሎ የኬንያ ዜጋ መሆናቸውን የሚያሳይ መታወቂያ ቢኖራቸውም ተከሳሾቹ መታወቂያውን እንዴት እንዳገኙ እስካሁን የቀረበ ማስረጃ የለም። በተጨማሪም የመጀመሪያ ተከሳሽ ደጀኔ ቻፋ ኢትዮጵያዊ ስም ስላለው የኬንያ ይሁን የሌላ አገር ዜጋ ፖሊስ በማጣራት ላይ መሆኑ ታውቋል። በሚመጣው ሰኞ የተከሳሾቹ አሻራና ሌሎች ማንነታቸውን የሚያሳዩ መረጃዎች እንዲቀርቡ ዳኛው ጠይቀዋል። ሁለተኛው ተከሳሽ ቻኮ ጂሎ ለችሎቱ እኔ የልጆች አባት ነኝ ብሎ ፍርድ ቤቱ በመያዣ ቦንድ እንዲለቆ ቢጠይቅም ጥያቄውን ችሎቱ ውድቅ አድርጎበታል። የዛሬ ሳምንት ኬንያ ፍርድ ቤት ቀርቦ የተፈረደባቸው 137 ኢትዮጵያውያን በአሁኑ ወቅት ናይሮቢ ኪማቲ እስር ቤት ውስጥ ይገኛሉ። ደጀኔ ቻፋና ቻኮ ጂሎ ጥፋተኛ ሆነው ከተገኙ በኬንያ ሕግ መሰረት እስከ 30 ዓመት እስራት ወይም የ30 ሚሊዮን የኬንያ ሺሊንግ ቅጣት ሊወሰንባቸው ይችላል ተብሏል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ 12 የእስያ አገሮችን ጎብኝተው ወደ አገራቸው ሲመለሱ በንግድ ጉዳይ ላይ አብይ መግለጫ እሰጣለሁ ብለዋል። ፊሊፒንስ በሚካሄደው የእስያ አገሮች መሪዎች ጉባኤ ጎን ዛሬ ባደረጉት ንግግር ንግድን አስመልክቶ አበይት መሻሻሎች አድርገናል ነው ያሉት። ጉብኝታቸው ቻይናን ላቀፉ በርካታ ኩባንያዎች የ300 ቢሊዮን ዶላር ሽያጭ አስገኝተዋል ሲሉም አክለዋል። አድርጋለሁ ስላሉት የንግድ መግለጫ ግን የሰጡት ፍንጭ የለም። ፕሬዚዳንቱ ይህን ያሉት በጉባኤው ጎን ከጃፓንና ከአውስትራሊያ መሪዎች ጋር ተገናኝተው በተነጋገሩበት ወቅት ነው። ሶስቱ አገሮች ስለ ሰሜን ኮሪያና ስለ ሌሎች ጉዳዮች መነጋገራቸውም ተጠቁመዋል። ፕሬዚዳንቱ 31ኛውን የደቡብ ምስራቅ አገሮች እስያ አገሮች ማህበር ጉባኤ መክፈቻ ላይ ባሰሙት ንግግር ህገ ወጥ ሱስ አስያዥ መድኃኒት ለህብረተሰባችን አደጋ ነው ያሉት። ወንጀሉን እንዴት መቆጣጠር እንደሚቻል ግን አልተናገሩም።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሩሲያው ፕሬዚደንት ቭላዲሚር ፑቲንና ሩሲያ አምና በተካሄደው የዩናይትድ ስቴትስ ምርጫ ውስጥ እጃችንን አላስገባንም የሚል ስሜት እንዳላቸው አምናለሁ ብለዋል። ትራምፕ ሃኖይ ላይ ከቪየትናም ፕሬዚደንት ትራን ዳይ ኳንግ ጋር ሆነው ባደረጉት ጋዜጣዊ ጉባኤ ግን ሩሲያ በፕሬዚዳንታዊ ምርጫ ውስጥ ጣልቃ መግባቷን የሚያመለክተውን በአሜሪካ የስለላ አገልግሎት የተገኘውን መረጃንም አምናለሁ ብለዋል። በአሁኑ ወቅት በጥሩ ሰዎች በሚመራው የስለላ አገልግሎታችን ላይ እምነት አለኝ ሲሉ አረጋግጠዋል።
በኢራቅና ኢራን ድንበር ላይ ትላንት በደረሰ ከባድ የመሬት ነውጥ ከ400 ሰዎች በላይ መሞታቸው 2500 መቁሰላቸው ተገለጠ። የኢራን መንግስት መገናኛ ብዙሀን 407 ሰዎች ማለቃቸውን ዛሬ አመልክተዋል። ብዙዎቹ የሞቱት ሄርማን ሻህ በተባለው ክፍለ ግዛት በምትገኘው ሳርፖል ኤ ዛሃብ በተባለች ከተማ መሆኑንም ዘግበዋል። የመድንና የረድኤት ሰራተኞች የተጎዱትን ለመርዳት ሲሉ ሌሊቱን ሙሉ ሲማስኑ አድረዋል። የነውጡ መለኪያ 7.3 በሄክተር ስሌት እንደሆነና ማዕከሉ ሀላብጃ በተባለች የኢራቅ ኩርዲስታን ክልል ከተማ እንደነበርም የዩናይት ስቴትስ የጂኦሎጂ ወይም የምድር ምርምር ጥናት አመልክቷል። የኢራቁ ጠቅላይ ሚኒስትር ሃይደር አላባኒ የጤናና የረድኤት አገልግሎቶችን እርዳታ ለማቅረብ የቻሉትን ያህል እንዲያደርጉም መመሪያ መስጠታቸው ተመልክቷል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው የሚተላለፍላችሁ። የምሽቱ አስተናጋጆቻችሁም አሉላ ከበደና
አዳነች ፍስሐየንን። አሁን የዕለቱን አብይ ርዕስ በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተመራው የኢትዮጵያ ብሔራዊ ደህንነት ምክር ቤት ሰሞኑን ዝርዝር የሥራ ዕቅዱን ይፋ አድርጓል። የምክር ቤቱ ጽህፈት ቤት ኃላፊ የሆኑት የመከላከያ ሚኒስትሩ ሲራጅ ፈጌሳ እንዳሉት በአንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት የፌዴራልና የክልል የጸጥታ መዋቅሮች በቅንጅት መስራት አስፈላጊ ነው። በሀገሪቱ ወቅታዊ ጉዳዮች ላይ ባለፈው ሳምንት ከመንግስት ጋር የተወያዩት ተቃዋሚዎች ግን ምክር ቤቱ ስለ መኖሩ እንኳን እንደማያውቁ ተናግረዋል። ለሀገሪቱ የሚበጀውም ለህዝቡ ጥያቄዎች ምላሽ መስጠት ነው ብለዋል የሜአድ ምክትል ፕሬዚደንት አቶ ሙልጌታ አበበ። እስክንድር ፍሬው ተከታዩን ዘገባ ልኳል።
በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተመራው የብሔራዊ የደህንነት ምክር ቤት ስብሰባ የፌዴራልና የክልል ባለስልጣናትና የጸጥታ መዋቅሮች አመራሮች የተሳተፉበት ነው። ምክር ቤቱ የሀገሪቱን ሰላምና ጸጥታ በዘላቂነት ለማስጠበቅ በሚል ያዘጋጀውን ዝርዝር የስራ እቅድ ይፋ ማድረጉም በአገር ውስጥ የመገናኛ ብዙሃን ተገልጿል። ለእነዚሁ የመገናኛ ብዙሃን መግለጫ የሰጡት ደግሞ የመከላከያ ሚኒስትሩና የምክር ቤቱ ጽህፈት ቤት ኃላፊ አቶ ሲራጅ ፈጌሳ ናቸው። የአስቸኳይ ጊዜ አዋጅ ከተነሳ በኋላ በአብዛኛዎቹ የአገሪቱ አካባቢዎች ሰላምና ጸጥታ መረጋገጡን ሚኒስትሩ ጠቅሰዋል። አሁንም በአንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት ግን የመከላከያ ሰራዊትን ጨምሮ የፌዴራልና የክልል የጸጥታ መዋቅሮች በቅንጅት መስራት አስፈላጊ መሆኑን አብራርተዋል።
የጸጥታ ኃይሎቻችን በየደረጃው ያሉት በተመክሮም በብቃትም በህዝባዊነታቸውም የተረጋገጠላቸው የጸጥታ መዋቅሮች አሉ፣ በፌዴራልም በክልልም። ስለዚህ እነኚህ አካላት በዋነኛነት ተቀናይተው አንዱ የሚጎለውን ክፍተት ሌላው የሞላ ወጥ በሆነ መልክ ስራቸውን መስራት ይኖርባቸዋል። ያ ማለት የአንደኛውን ስልጣን ሌላው በሚጋፋ መልክ ሳይሆን በየስልጣን ደረጃቸው ተቀናጅተው ነው የሚሰሩት። ይህን ስራ በጋራ ያቅዳሉ፣ በጋራ ይተገብራሉ፣ በፌዴራል ምክር ቤቶችም በክልል ጸጥታ ምክር ቤቶችም ጭምር ማለት ነው። እዚህ አንጻር ጥሩ መግባባት፣ ጥሩ መናበብ ተፈጥሯል።
በቅንጅት ከመስራት አንጻር ከመግባባት ላይ መደረሱንም ነው ሚኒስትሩ የተናገሩት።
የዜጎች የህዝቦች ሰላማዊ የሆነ እንቅስቃሴዎች በምንም ሁኔታ መታወክ የለባቸውም። ስለዚህ ስራ በተደራጀ በተጠናከረ መልክ እንዲሰራ ደግሞ ከፌዴራል እስከ ክልል፣ እያንዳንዱ ክልል ደግሞ ከክልል በታች እስከ ቀበሌም ያለውን እቅዱን በዝርዝር ከየአካባቢው ነባራዊ ሁኔታ በመዘርዘር አቅዶ ወደ ተግባር መገባት እንዳለበት ነው መግባባት ተፈጠር ነው።
ከገዢው ፓርቲና መንግስት ጋር እየተደራደሩ ያሉ አንዳንድ ተቃዋሚ ፓርቲዎች ግን ስለ ምክር ቤቱ መኖር እንኳን እንደማያውቁ ገልጸዋል። 16ቱ ተቃዋሚ ፓርቲዎችና መንግስት በአገሪቱ ወቅታዊ ሁኔታ ላይ ከሳምንት በፊት መወያየታቸውን የመያድ ምክትል ሊቀመንበር አቶ ሙሉጌታ አበባ አስረድተዋል። በዚህ ውይይትም ቢሆን ግን ስለዚህ ምክር ቤት የተነሳ ነገር የለም ባይ ናቸው። ስለ ምክር ቤቱም ሆነ ስለ ዝርዝር እቅዱ ለማወቅም ሆነ አቋም ለማንጸባረቅ በቀጣይ የሚሆነውን እንደሚጠብቁ ምን ያስረዱት።
እንዴት እንደሚፈጸም ዝርዝር ነገሩን ማየት እንፈልጋለን። አሁን ተግባራዊ ሲያደርጉት እንዴት እንደሚያስፈጽሙ ከዚህ በፊት የምናውቀው ነገር የለም። ከዚያ ዝርዝር ነገር ተነስተን ግን የድርጅት አቋምን መግለጫ እናወጣለን። በዚህ ጉዳይ ላይ
በአገሪቱ ዘላቂ ሰላምና ጸጥታ የሚያመጣው ግን ህዝቡን ማዳመጥ ብቻ መሆኑን የመያድ ምክትል ፕሬዚዳንት ተናግረዋል።
ለግጭቱ መፍትሄ ይሆናል ወይም ለዚች ሀገር መረጋጋት ለህዝቦቿም ሰላም መፍትሄ ይሆናል ብለን የምናስበው የህዝቡን ጥያቄ መመለስ ነው። ሌላ ምንም መፍትሄ ሊሆን የሚችል ነገር የለውም። ጥያቄው የህዝቡ ጥያቄ፣ የዲሞክራሲ ጥያቄ፣ የመብት ጥያቄ፣ የመልካም አስተዳደር እጦት ጥያቄ በጣም ረጅም ጊዜ ስንለው የቆየነው ጥያቄ ነው። አሁን ተጠራቅሞ ኢህአዴግ እግር ስር የወደቀው እና ሊያራምደው ያልቻለው ኢህአዴግን ራሱ ለረጅም ጊዜ ስንነግረው የቆየነው ነገር ነው። አሁንም ቢሆን ኢህአዴግ የህዝቡን ጥያቄ ተቀብሎ ማስተናገድ ካልቻለ፣ መመለስ ካልቻለ የፈለገውንም ያክል የጸጥታ ኃይል ቢቋቋም የትኛውንም ያክል ቢሄድ ይሄ ሰላም ይረጋገጣል የሚል እምነት ከባድ ነው ብሎ ማመን። ምክንያቱም በኃይል የሚመጣ ሰላም ዘላቂ አይደለም። በኃይል የሚመጣ መፍትሄ ዘላቂ መፍትሄ ሊሆን አይችልም። በመነጋገር የህዝቡን ጥያቄ ለመመለስ ዝግጁ መሆን አለበት ኢህአዴግ።
በዚሁ የደህንነት ምክር ቤት ስብሰባና ዝርዝር የስራ እቅድ ላይ ከመንግስት ተጨማሪ መረጃ ለማግኘት እየሞከርኩ ነው። እንደተሳካ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው አመሰግናለሁ። አድማጮች፣ ወደ ሁለተኛው የመጽሔት ርዕስ እንሻገር። መድረክ በኢትዮጵያ ላይ አንዣቧል ካለው አደጋና ጥፋት ሊታደጋት የሚችለውና ብቸኛውም አማራጭ ስር ነቀል የፖለቲካ ለውጥ ነው ሲል አሳሰበ። ይህ ሊመጣ የሚችለውም ገዢው ፓርቲ ከሌሎች በአገር ጉዳይ ላይ ያገባኛል ከሚሉ የፖለቲካ ኃይሎች ጋር በመምከርም እንደሆነ አመልክቷል። መለስካቸው አምሃ ዝርዝሩን ይዘዋል።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በሳምንቱ መጨረሻ ላይ ባሰራጨው የጽሑፍ መግለጫ ኢትዮጵያን ከቀጣይ ትርምስና ጥፋት ለመታደግ ስር ነቀል መፍትሄ የመሻት ጉዳይ እጅግ አጣዳፊ ተግባር ነው ብሏል። ከዚህ በተለየ መልኩ ደግሞ የመድረክ መግለጫ በተሰራጨበት ተመሳሳይ ጊዜ የሀገሪቱ የሰላምና ጸጥታ ምክር ቤት ጽሕፈት ቤት ኃላፊና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ካለፈው ዓመት ጀምሮ የነበረውን የጸጥታ ሁኔታ ምክር ቤቱ እንደ ገመገመ ተናግረዋል። ለሀገር ውስጥ ጋዜጠኞች እንዳብራሩት ከሆነ የአስቸኳይ ጊዜ አዋጁ ከተነሳ ወዲህ ከጥቂት የሀገሪቱ አካባቢዎች በስተቀር በአብዛኛው ኢትዮጵያ ሰላምና መረጋጋት ሰፍኗል። ይሁንና በተለያየ ደረጃ ይሁን እንጂ በእያንዳንዱ ክልል የጸጥታ ስጋት አለ ብለዋል። ከዚህ አኳያ የመድረክ ከፍተኛ ስጋት በተለይ ምን እንደሆነ እንዲያብራሩልኝ የመድረክ የሕዝብ ግንኙነት ኃላፊና የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹን ጠየቅኳቸው።
ዜጎች በቀላሉ በታጣቂዎች የሚሞቱ ከሆነ፣ ዜጎች በቀላሉ የሚደበደቡ፣ የአካል መጉደል አደጋ የሚደርስባቸው፣ የሰብአዊ መብት ጥሰት የሚፈጸምባቸው፣ የስደት፣ የመታሰር፣ የሞት አደጋ በሕዝባችን ላይ ባለበት ለዚህ ኃላፊነት የሚወስድ መንግስት በጠፋበትና ሰውን የገደሉ እንደ አውሬ አባረው የገደሉ ሰዎች በሕግ አግባብ የማይጠየቁበት ስርዓት ውስጥ ስላለን ይሄ በዜጎቻችን ላይ የሚደርሰው ጉዳይ አሳስቦናል።
በመግለጫው የተሳለው አጠቃላይ የአደጋ ገጽታ የተባለው ትርምስና ጥፋት ተጨባጭ እንደሆነና የተጋነነ ነገር እንደሌለበትም አቶ ሙላቱ ምሳሌ በመቁጠር ያመለክታሉ። መግለጫው እንዳስታወሰውም በየቦታው በተከሰቱ ግጭቶች የበርካታ ዜጎች ሕይወት በአሰቃቂ ሁኔታ ያለፈበትና ከፍተኛ ግምት ያላቸው ንብረቶች ወደሙበት፣ በመቶ ሺዎች የሚቆጠሩ ዜጎች የተፈናቀሉበት አሳዛኝ ሁኔታዎች ተከስተዋል ይላል። ጨምሮም የግዛት ማስፋፋት አጀንዳ ባነገቡ የኢህአዴግ ካድሬዎች አደራጅነትና አነሳሽነት በየአካባቢው ህዝብን ከህዝብ ጋር ማጋጨት በተለይም በኦሮሞ፣ በአማራ፣ በሶማሌ፣ በኮሬ፣ በቡርጂ ህዝቦች ላይ ጉዳት መድረሱ የሰሞኑ አሳዛኝ ክስተት ነው ሲል የመድረክ መግለጫ ያትታል። አቶ ሙላቱ ገመቹ እንዲህ ሲሉ ያክላሉ።
ታጣቂዎች ናቸው በየቦታው አንዱን ከአንዱ ላይ የሚያነሳሱት። ስለዚህ ይሄ የታወቀ ነው፣ አይተናል። ኦሮሚያ ውስጥ ምንድን ነው እየተካሄደ ያለው? ለምሳሌ ሰሜን ሸዋ ውስጥ በቀደም ታጣቂዎች ናቸው የተገኙት። ህዝብ መካከል የኦነግን ባንዲራ ይዘው ቦምብ ይዘው መሳሪያዎች ተገኝተዋል። ማስረጃ አለ። መቱ ላይ ሂድ፣ መቱ ላይ፣ ነቀምት ላይ በየቦታው የተደረጉት ህዝብ መካከል ግጭት እንዲፈጠር የሚያደርጉ የዚህን ተልእኮ የያዙ ሰዎች ናቸው። ምንድን ነው ሟቸው? ለምንድን ነው የሁሉ የሚፈጸመው ነው? ይሄ ሰይጣናዊ ተግባር በጣም አሳዛኝ የሆነ ህዝብ መካከል የሚደረገው ነገር ሁሉ ያሳዝናል። በኢትዮጵያ ላይ ተፈጽሞ የማይታወቅ ነገር እየተከናወነ ስለሆነ አሁን ክሪቲካል ደረጃ ላይ ደርሰናል ብለን ይህንን መግለጫ ያወጣ ነው። በዚህ ምክንያት ነው
ባለፈው ሳምንት ሐሙስ ጠቅላይ ሚኒስትር ኃይለማርያም ደሳለኝን በመጥቀስ መገናኛ ብዙሀን የዘገቡት። ከዚህ ጋር ብዙ የሚራራቅ አይመስልም። ከጸረ ሰላምና አሸባሪ ኃይሎች ጋር ግንኙነት ያላቸውና በሀገሪቱ ውስጥ ከሚታየው አለመረጋጋት ፖለቲካዊ ጠቀሜታ ለማግኘት የሚሰሩ ኃላፊዎች በህግ ይጠየቃሉ ማለታቸውን እነዚሁ መገናኛ ብዙሀን ዘግበዋል። መድረክ ግን ሀገሪቱ ያለችበት ሁኔታ ከዚህም በላይ የከፋ ነው ሲል ይገልጻል።
መንግስት እንግዲህ የዜጎችን መብት ማስጠበቅ ካልቻለ፣ አንድ ታጣቂ ተነስቶ ከቤት አባሮ ራሱ የሚቀመጥ ሆነ ይሄንን ማስከበር ባልቻለበት ሁናቴ መንግስት አለ ብሎ መቀበል በጣም አስቸጋሪ ነው።
ለዚህ ነው ማለት ነው ሀገሩ ውድቀት አፋፍ ላይ ተፈታ ሆላ አይነት ምትር
ምን ማለት ነው 200 ሺህ ህዝብ በጠበንጃ ኃይል ከቤቱ ተባሮ ሜዳ ላይ መቀመጥና ኃይ ብሎ ወደ ቤቱ የሚመለስ አካል መጥፋቱ ከዚህ በላይ ምንድነው የሚመጣ? ምንድነው የሚደረገው? እኔ እኮ በቀላሉ ከአንተ ጉልበት ካለኝ አቅም ካለኝ አንተን ከቤት ከብነ ቤተሰቤ እዚህ መስቀል አደባባይ ላይ ቁጭ ብለህ እዛ ትለምናለህ እንጂ እሱ አባሮኛል እንዲህ አድርጎኛል እና መልስልኝ የምትለው ሰው የለም። የዚህ አይነት ነገር ነው እየተፈጸመ ያለ።
መድረክ የችግሩ መፍትሄ ነው የሚለውንም አቶ ሙላቱ አስረድተዋል።
የዚህችን ሀገር መጻኢ ዕድል ምን መሆን አለበት የሚለውን መመካከር አለብን። ይሄ ሁሉ ጉዳይ ደርሷል። ዜጎች የመደብደብ የአካል መጉደል የሰብአዊ መብት ጥሰት የስደት የመታሰር የሞት አደጋ እና በህዝባችን ላይ እየደረሰ ነው። ይሄንን ነገር ለአንድና ለመጨረሻ ዘላቂ መፍትሄ ለመፈለግ ተቃዋሚዎቹ በአንድነት መጥቶ አሁን ዝም ብሎ በየጎራው ቡድን ተፈጥሮ የሚደረገው አይነት ሳይሆን ሁሉም መጥቶ ፍርጥርጥ ያለ ሁኔታ ተነጋግሮ በመጨረሻ ላይ ህዝብ የሚስማማበትን መንግስት መፍጠር ነው። ይሄ ነው ፋይዳ ያለው እንጂ ከዚህ ውጪ አሁን የሚሆነው ነገር ሁሉ ጊዜ ማጥፋት ነው።
ጠቅላይ ሚኒስትሩ በመሩት የብሔራዊ ሰላምና ጸጥታ ምክር ቤት ስብሰባ ላይ ጠንካራ ማስጠንቀቂያ ሰጥተዋል። ለፓርቲና ለመንግስት ሹማምንት በሰጡት በዚህ ማስጠንቀቂያ በቅርቡ በብዙ የሀገሪቱ ክፍሎች ተከስቶ በነበረው አለመረጋጋት እጃቸው ያለበት ሁሉ በሕግ ይጠየቃሉ ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአምናው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ውስጥ አልቃ አልገባችም ሲሉ ያስተባበሉትን ፕሬዝዳንት ዶናልድ ትራምፕ ለመቀበላቸው አስተዳደራቸው እየተከላከለ ነው። በዩናይትድ ስቴትስ ፖለቲካ ውስጥ የሩሲያን ጣልቃ ገብነት በተመለከተ የምተማመነው የደህንነት መስሪያ ቤታችን ክትትል አድርገው በሚያገኙት ውጤት ላይ ነው ሲሉ ፕሬዝዳንት ትራምፕ ተናግረዋል። ይሁንና እሳቸው ያሉትን ትላንት እሁድ ረዳቶቻቸው አጠናክረው ሲያስተባብሉ ተሰምተዋል። የቪኦኤ ዝላቲካ ሆክ ያጠናከረችው ዘገባ ዝርዝሩን ይዟል። ቆንጅታ ታቀርበዋለች።
ሚስተር ትራምፕ እና ሚስተር ፑቲን በሳምንቱ መጨረሻ ቪየትናም ውስጥ በተካሄደው የእስያ ፓሲፊክ ተዋሳኝ ሀገሮች የምጣኔ ሀብት ትብብር የመሪዎች ጉባኤ ጎን ኦፊሴላዊ ባልሆነ መንገድ ተነጋግረዋል። በቅዳሜው ጋዜጣዊ ጉባኤያቸው ታዲያ ፕሬዝደንት ትራምፕ ሲናገሩ የዩናይትድ ስቴትስ የደህንነት መስሪያ ቤቶች ሩሲያ ፕሬዝደንታዊ ምርጫው ላይ ተጽዕኖ ለማሳደር ተንቀሳቅሳለች ሲሉ የደረሱበትን ድምዳሜ እቀበላለሁ ብለዋል። አያይዘውም ያ ሆኖ ሳለ አሁን ግን ይበልጡን ክብደት ወዳላቸው ጉዳዮች ማምራት ይኖርብናል ብለዋል።
I feel that having Russia in a friendly posture as opposed to always fighting with them is an asset.
ሩሲያን ሁልጊዜም ከመጣላት ይልቅ በወዳጅነት ብንይዛት ለዓለምም ሆነ ለሀገራችን ከጉዳቱ ጥቅሙ እንደሚያመዝን ይስማኛል።
ከሳቸው የቀደሙት ፕሬዝደንት ባራክ ኦባማና የውጭ ጉዳይ ሚኒስትራቸው የነበሩት ሂለሪ ክሊንተንም ቢሆኑ የዩናይትድ ስቴትስንና የሩሲያን ግንኙነት ሳይሳካላቸው በመቅረቱ እንጂ ለማደስ ፈልገው እኮ ነበር ሲሉ ሚስተር ትራምፕ አክለዋል። ፕሬዝደንት ትራምፕ በዓለም አቀፍ ጉዳዮች ዙሪያ የሩሲያን ትብብር የሚፈልጉ መሆናቸውን ትናንትና በብዙሃን መገናኛዎች ለቃለ መጠይቅ የቀረቡ ያስተዳደራቸው ባለስልጣናት ሲያስረዱ ነበር። አንደኛው የገንዘብ ሚኒስትራቸው ስቲቭ ምኑቺን ናቸው።
It's really time to move on off this issue. I think the president was focused on very important issues such as North.
ከዚህ ጉዳይ መሻገርና ወደፊት መራመድ ይኖርብናል። ፕሬዝዳንቱም ያተኮሩት ሰሜን ኮሪያንና ሶሪያን በመሳሰሉ በጣም ትልልቅ ጉዳዮች ነው። በእነዚህ ጉዳዮች ደግሞ ከሩሲያ ጋር መስማማት የጋራ ዓላማ መያዝ ያስፈልጋል። እንደኔ እምነት አሁን ትልቁ ነገር ይሄ ነው።
የፕሬዝደንቱ የእስያ ጉብኝት በዓለም አቀፍ ጸጥታና ሽብርተኝነትን በመዋጋት ላይ ያተኮረ መሆኑን ያስተዳደራቸው ባለስልጣናት ገልጸዋል። የፕሬዝደንቱ አማካሪ ኬሊያን ካንዌይ
This man's been on the job for 9 or 10 months. We inherited a mess including a nuclearized North Korea.
እኚህ ሰው ማለት ፕሬዝደንት ትራምፕ አስተዳደሩን ከተረከቡ ገና 9 ወይንም 10 ወራቸው ነው። የተተራመሰ ሁኔታ ነው የተረከብነው። ኒውክሌር መሳሪያ የያዘችውን ሰሜን ኮሪያን ከኢራን ጋር የተደረሰውን ውል ሌሎቹንም በዓለም ዙሪያ ያሉ ችግር ያለባቸው አካባቢዎችን ጨምሮ ማለት ነው። እሳቸውም ቢሆኑ እዚህ ጽፈት ቤታቸውም ሆነ ወደ ውጭ አገር ሲሄዱ ጥረት የሚያደርጉት ለሁሉም የተሻለ ሁኔታ ለማምጣት ነው።
የፕሬዝደንቱ አማካሪ ኬሊያን ካንዌ ይህን ይበሉ እንጂ የቀድሞ የማዕከላዊ ስለላ ድርጅት የሲአይኤ ዲሬክተር ጃን ብረነን እና የቀድሞ የብሔራዊ ስለላ ኤንኤስኤ ዲሬክተር ጄምስ ክላፐር ትናንት ለሲኤንኤን ቴሌቪዥን በሰጡት ቃለ መጠይቅ ፕሬዝደንት ትራምፕን የሩሲያና የቻይና መሪዎች እያታለሏቸው ነው ብለዋል። ሩሲያ ለዓለም የሚበጀውን ለማድረግ አስባ ትንቀሳቀሳለች ብሎ መገመት የዩናይትድ ስቴትስን ደህንነት ከባድ ጉዳት ላይ የሚጥል ነው ሲሉም አስጠንቅቀዋል። ቀደም ብሎ አንጋፋ ሪፑብሊካን ሴኔተር ጃን መኬንም ትራምፕ በሶሪያ ጉዳይ የፑቲንን ትብብር መሻታቸውን ነቅፈዋል። ቅዳሜ ዕለት ባወጡት መግለጫ ሴኔተር መኬን ለሶሪያ ቀውስ ፖለቲካዊ መፍትሄ እንዳይገኝ ቀንደኛዋ እንቅፋት የሆነችው ነፍሰ ገዳዩን አገዛዝ የምትደግፈው ሞስኮ ነች ሲሉ አስረድተዋል።
የዋሽንግተኑ የኢትዮጵያ የጋራ ግብረ ኃይል የተባለው ቡድን ባለፈው ቅዳሜ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ የተቃውሞ እንቅስቃሴ አድርገዋል። የተቃውሞ እንቅስቃሴውን ያካሄዱ ከነበሩ ሰዎች ሁለቱ ታስረዋል። ያነጋገራቸው አሉላ ከበደ ነው፣ ቀጥሎ ይቀርባል።
የኢትዮጵያ ኤምባሲ ሆኖ ሽመልስ ሰቀሰ ባንዲራችን ከፍ አድርገን ያውለበለበ ነው። ፖሊሶቹ ያጀማል
ለዜና የበቃውንና በስፍራው የነበረውን ትዕይንት ከሚያሳየው በኢንተርኔት ከተሰራጨው የቪዲዮ ምስል የተወሰደ ድምፅ ነው ቀደም ብሎ የሰማችሁት። ከሰልፉ አስተባባሪዎች አንዱ ታዲያ ራሳቸውን በማስተዋወቅ ስለሆነው ይመልሳሉ።
አመሰግናለሁ ለሰጠኝ እድል አቶ አሉላ። እንዲሁም ቪኦኤ ጣሶ መላኪዎት እባላለሁ፣ የዋሽንግተን ዲሲ የጋራ ግብረ ኃይል አስተባባሪ አባል ነኝ።
አቶ ጣሰው፣ ቀደም ብለን በቪዲዮ ምስል ካሰራጫችሁ ላይ እንደተከታተል ነው ባለፈው ቅዳሜ የዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ደጃፍ የተቃውሞ እንቅስቃሴ ያካሄዳችሁ ነበር። ቪዲዮ እንደሚያሳየው በጊዜው ሁለት አባሎቻችሁ በቅጥር ግቢ ውስጥ የተቃውሞ ድምጻቸውን ባንዲራ ይዘው እያሰሙ የነበሩ አንድ ሰውና ሌላ ሁለተኛ አባላችሁ መታሰራቸውን የተረዳ ነው። እስኪ በዛ ሰዓት የሆነውን ነገር ባጭሩ ያስረዱን። የትኛውን ጉዳይ ለመቃወም በስፍራው ተገኛችሁ? ምንስ ሆነ?
እኛ እንግዲህ ኤምባሲው የሄድነው በወላይታ የልማት ማህበር የሚባል ድርጅት ወላይታ አካባቢ የሚኖሩ ማህበረሰቦችን እዚህ በሰሜን አሜሪካ ያሉትን በማሰባሰብ አገር ቤት ከገበሬው ላይ የተነጠቀ መሬት ለማከፋፈል እና የልማት ውይይት ለማድረግ የጠራው የሁለት ቀን ዝግጅት ነበረ እና የተጠራው ዝግጅት ተጭቁን ህዝብ ላይ በተነጠቀ መሬት ለመከፋፈል ስለሆነ ያንን በመቃወም ድምፅ ለሌለው ወገን ድምፅ ለመሆን ነበረ በኤምባሲው የተገኘ ነው።
በስፍራው በተገኛችሁበት ጊዜ ቀደም ብዬ እንደጠቆምኩት አንድ ሰው ድምፃቸውን ከፍ አድርገው ተቃውሟቸውን እያሰሙ ይታያሉ። የኢትዮጵያን ባንዲራ ይዘው ነው ግቢ ውስጥ የሚንቀሳቀሱት። ደንብ በመተላለፍ ፖሊሶች መታሰራቸውን ነው የተመለከትነው በዛው ቪዲዮ ምስል ላይ። እንዲሁም እርሳቸውን ከፖሊሶች እጅ ለማስለቀቅ ወይም ፖሊሶች እንዲለቋቸው ሲጠይቁ የነበሩ ሌላ ሰውም መታሰራቸውን ተመልክተናል። ማናቸው እነኚህ ሰዎች? አሁን ያለው ሁኔታ ምን ይመስላል? ለምንስ ታሰሩ? የተነገራችሁ የምታውቁት ካለ ያ ደንብ መተላለፍ የትኛው ይሆን?
እንግዲህ በዛ በቦታው ላይ በነበርንበት ጊዜ አጋጣሚ ሰዎች ሲገቡ ሲከፈት ውስጥ አብረን በመግባት ባንዲራውን ለመቀየር ሙከራ አድርገን ነበር። ነገር ግን ባንዲራው በቁልፍ የተቆለፈ ስለሆነ ያንን ማድረግ ስላልተቻለ በግቢ ውስጥ ድምጻችንን ያሰማን ነበረ። በመጨረሻ እንግዲህ ፖሊሶች መጥተው ከግቢው እንድንወጣ ስንጠይቅ የተፈጠረ ሁኔታ ነው። አቶ ሽመልስ የተያዘው አቶ ሽመልስ ከግቢ ውስጥ ሲወጣ እየተናገረ እንደሰማችሁት አገር ቤት እየተደረገ ባለው ጭቆና ብዙ ወገኖች ችን እየታሰሩ እኛም ደግሞ እዚህ ተካፋይ መሆናችንን ለማሳየት ሁም ብሎ ፈልጎ ያደረገው ነገር ነው። አንዱ የአክቲቪዝም እንግዲህ አንደኛው ፓርት ነው እንጂ ምንም ወንጀል የመስራት ወይ ምናምን አይደለም። የተፈጠረው ታስቦ የተደረገ ነገር ነው። ሁለተኛው ደግሞ አቶ ዮሐንስ ታከለ ነው። እሱ ደግሞ ውጭ ከወጣ በኋላ ያው ይዞት የነበረውን ፖሊስ እንዲለቀው እየጠየቀው በነበረበት ጊዜ በዛ ሁኔታ ላይ ነው እሱን የያዘው።
አቶ ጣሰው ግብረ ኃይላችሁ በተለያዩ ጊዜያት ኢትዮጵያ ውስጥ የመብት ጥሰት ተፈጽሟል ባላችሁባቸው በተደጋጋሚ ሰላማዊ ሰልፎችን በማስተባበር ስትወጡ ትታወቃላችሁ። በዚህ ሰላማዊ ሰልፋችሁ ከኢትዮጵያ ኤምባሲ እንዲሰጣችሁ የጠበቃችሁት መልስ ነበር? የተሰጠ ነገር አለ ወይስ ሂደቱ በዛው ተቋጨ?
አዎ፣ እኛ በመሰረቱ ወደዛ ስንሄድ ከነሱ ምንም አይነት መልስ እንጠብቀን አይደለም፣ እንዲሰጡንም ጥያቄም አላቀረብንም። ድምጻችንን በድምጽ አልባው ለሆነ ወገናችን ድምጽ ለመሆን ብቻ ነው የሄድነው። እዛ ምናልባት የሚመጡት ሰዎች ደግሞ ያደረጉት ነገር ከዛ ከጭቁን ህዝብ ላይ የተነጠቀ ነገር ለመቀራመት መሆኑን እንዲረዱ እንዲያውቁ ያንን ለመግለጽ ነው የሄድነው። ማንም መጥቶ የሰጠን መልስም የለም፣ እኛም የጠየቅነው ነገር የለም። እዛ ውስጥ ይዞ የነበረው ሰልፉ የነበረው ቅዳሜ ስለነበረ፣ ቅዳሜ የፌዴራል ሆሊዴ ነው፣ እሁድም ያው እሁድ ነው። ስለዚህ ዳኞች ስላልነበሩ ለዛሬ ድረስ ለመቆየት ችለዋል። መጨረሻ ላይ ዛሬ ጠዋት ኮርት ሂደን እንደተነገረን ዮሐንስ ታከለ የተከሰሰበትን ውድቅ ተደርጎ ያው ዛሬ ከሰዓት በኋላ ቀኑ 2 ሰዓት ይለቀቃል። አቶ ሽመልስ ደግሞ 7 ሰዓት ላይ ቀጠሮ አለው ከዳኛ ጋር፣ እንግዲህ ኮርት ይቀርባል። እሱ ደግሞ
አቶ ጣሰው መላኬ ህይወት የዲሲ ግብረ ኃይል ከአስተባባሪዎቹ አንዱ፣ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ ለተሰጠኝ እድል። ቴንክ ዩ።
አድማጮች፣ ከኢትዮጵያ ኤምባሲ ከዋሽንግተኑ የኢትዮጵያ ኤምባሲ ምላሽ ለማግኘት ያደረግነው ጥሪት ለጊዜው አልተሳካም። ታዲያ በነገው ምሽት ፕሮግራማችን መልሱን እንዳገኘ እናካትታለን። እንዲሁም ከተቃውሞ እምቢተኝነትና አሁን የተከናወነውን በመሰል እንቅስቃሴ ውስጥ እንዴት ይታያል የሚለውን አስመልክቶ ሌላ ቃለ ምልልስ ይዘናል። ሁለቱንም ሰዓት እንደፈቀደልን በነገው ምሽት እናቀርባለን። አድማጮች፣ አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:31 መሆኑን ያመለክታል። ርዕሰ ወሬዎቹን ከአዳነች ፍሳዬ።
የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለሶስት ቀናት የሥራ ጉብኝት ቋታር ገብተዋል። ጉብኝቱ የሁለቱን አገሮች ግንኙነት በማጠናከር ላይ ያተኮረ መሆኑን ከልዑካኑ ቡድን ጋር የተጓዙት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ገልጸዋል። ኢትዮጵያውያንን በሕገ ወጥ መንገድ በማዘዋወር የተከሰሱ 2 ግለሰቦች ዛሬ ኬንያ ፍርድ ቤት ቀረቡ። በሶማሊላንድ ግዛት እንደ አውሮፓ አቆጣጠር ከ2003 ዓ.ም አንስቶ በ14 ዓመታት ውስጥ ማለት ነው ለሶስተኛ ጊዜ ፕሬዝዳንታዊ ምርጫ ለማካሄድ የምርጫ ጣቢያዎች ተከፍተው ውለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ 12 የእስያ ሀገሮችን ጎብኝተው ወደ ሀገራቸው ሲመለሱ በንግድ ጉዳይ ላይ አብይ መግለጫ እሰጣለሁ ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሩሲያው ፕሬዚደንት ቭላዲሚር ፑቲንና ሩሲያ አምና በተካሄደው የዩናይትድ ስቴትስ ምርጫ ውስጥ እጃችንን አላስገባንም የሚል ስሜት እንዳላቸው አምናለሁ ብለዋል።
አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። ሁለተኛውን አጋማሽ ስርጭታችንን በእርስዎ ወሬዎቹ ጀምረናል። አሁን ሳምንታዊ ስፖርት ይቀርባል። አዘጋጅና አቅራቢ ሰለሞን ክፍሌ ነው።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። ዛሬም ሰፋ ያለውን ጊዜ የያዘው በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ የረጅም ርቀት ሩጫ ውድድሮች የኢትዮጵያ አትሌቶች ድል መጎናጸፋቸውን የተመለከተ ነው። ሌሎች ስፖርት ዜናዎችም አሉን፣ አብራችሁን ቆዩ። የትላንቱን 14ኛውን የአታፖርካ ስፔን ዓለም አቀፍ አገር አቋራጭ ሩጫ ውድድር ዜና አላስቀድም። በሁለቱም ጾታዎች ነው የኢትዮጵያ አትሌቶች ያሸነፉት። የወንዶቹን ጌታነህ ታምሬ ሞላ፣ የሴቶቹን ሰንበሬ ተፈሪ ቀድመው ገብተዋል። ሰንበሬ ተፈሪ የሴቶቹን በድል እንደምታጠናቅቅ ቀድሞውኑ የተገመተ ነበር። በወንዶቹ ግን በ5000 የዓለም ሻምፒዮኑ ሙክታር ኢድሪስና በአገር አቋራጭ ከ20 ዓመት በታች ወጣቶች ባለድሉ ጄኮብ ኪፕሊሞን የመሳሰሉ ጠንካራ ሯጮች ባሉበት ውድድር ጌታነህ ታምሬ ሞላ ያሸንፋል ተብሎ አልታሰበም ነበር። ሁሉንም አስደንቋል። በጣም ጠንካራ ተፎካካሪዎች ያሉበትን ይህን ውድድር ማሸነፌ ለራሴም ቢሆን አስገርሞኛል፣ ተደስቼበታለሁም ብሏል። በሀገሩ በብሔራዊ ደረጃ 3 በ5 ሺና አገር አቋራጭ ሻምፒዮኑ ጌታነህ ታምሬ ሞላ የወንዶቹ ውድድር ከመጀመሩ ጥቂት ጊዜ በፊት በተካሄደው የሴቶቹ 8 ኪሎ ሜትር አገር አቋራጭ ኢትዮጵያዊቷ ሰንበሬ ተፈሪና ኬንያዊቷ ማርግሬት ቼሊሞ ኪፕኮምቦይ ያሳዩት እጅግ እልህ አስጨራሽ ፉክክር ብዙዎችን አስደስቷል። ሁለቱ ርቀቱን ያጠናቀቁበት ጊዜም 25 ደቂቃ ከ21 ሴኮንድ እኩል ተመዝግቦላቸዋል። ሌላይቱ ኬንያዊት አሊስ አፕሮት ሦስተኛ ሆናለች። ሻምፒዮናነቴን በድጋሚ በማረጋገጤ ታላቅ ክብር ይሰማኛል ብላለች። በ2015ቱ የ5000ና አገር አቋራጭ የብር ሜዳሊያ ተሸላሚዋ ሰንበሬ ተፈሪ። ወደ ሻንጋይ ቻይና ማራቶን ዜና እንለፍ። የሴቶቹን ኢትዮጵያዊቷ ሮዛ ደረጀ፣ የወንዶቹን የደቡብ አፍሪካው ስቴፈን ሞኮካ ማሸነፋቸውን እናገኛለን። ሮዛ በዚህ ውድድር የግሏን ፈጣን ሰዓት በሁለት ደቂቃ ተኩል አሻሽላለች። ለመጨረስ 7 ኪሎ ሜትር ሲቀራቸው ጀምራ መምራት የያዘችው ሮዛ ከዚያ በኋላ የደረሰባት የለም፣ በአንደኝነት አጠናቃለች። ጥብጣቡን በጥሳ እንዳለፈችም ተንበርክካ መሬቱን በመሳም ድሏን አክብራለች። 2:22:43 ነው ያስመዘገበችው ሰዓት። በ18ቱ የሻንጋይ ማራቶን ታሪክ ሁለተኛው ፈጣን ጊዜ ተብሏል። በ2014 ሌላይቱ ኢትዮጵያዊት ትዕግሥት ቱፋ 2:21:52 ማስመዝገቧን ተከትሎ ማለት ነው። ለዛሬው ስኬታማ ውጤት ያበቃኝ በጥሩ ሁኔታ ልምምድ ማድረጌ ነው ብላለች ትዕግሥት ቱፋ በመጨረሻ ለጋዜጠኞች ስትናገር። ሁለተኛ ሊዲያ ቼሮሚ ከኬንያ፣ ሂሩት ጥበቡ ከኢትዮጵያ ሦስተኛ ሆነዋል። በወንዶቹ የደቡብ አፍሪካው ስቴፈን ሞኮካ ነው ያሸነፈው። በ2013 2014ና 2016ም አሸንፏል። የአሁኑ ለአራተኛ ጊዜ መሆኑ ነው ድል ሲቀዳጅ። በ2015 በሁለተኝነት ያጠናቀቀው የ32 ዓመቱ ሯጭ በ2:08:35 በአንደኝነት የገባው ሌላውን ኬንያዊ ኤርነስት ኪፕሮኖን በሁለተኝነት አስከትሎ ነው። የሩጫውን ዜና በዚሁ ላብቃ። አድማጮች፣ ለቀሪው የምሽቱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ውሰዳችሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የ2010 ዓመተ ምህረት የኢትዮጵያ ፕሪምየር ሊግ ሁለተኛ ሳምንት ጨዋታዎች በአዲስ አበባ 1፣ በክልል ከተሞች 5 ጨዋታዎች ተካሂደዋል። አዲስ አበባ ላይ ከትናንት በስቲያ ማምሻውን መከላከያ ወላይታ ዲቻን አስተናግዶ ባለሜዳው መከላከያ በወላይታ ዲቻ 1-0 ተረቷል። ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀር ብቸኛዋን ግብ ያስቆጠረው የክንፍ ተጫዋቹ ጃኮ አረፋት ነው። መከላከያ የአጨራረስ ችግር እንጂ አብዛኛውን የጨዋታ ክፍለ ጊዜ ብልጫ አሳይቷል። ከጨዋታው በኋላም የመከላከያ ቡድን አሰልጣኝ የሚከተለውን ተናግረዋል።
ወደ ኋላ ዝም ብለው 7-10 ዲፌንስ አድርገው ነው የሚጫወቱት። እኛ ደግሞ ኳሱን ተቆጣጥረን ለማጥቃትና ያው ጎሎችን ለማስቆጠር ነበር ጥረት የምናደርገው። መጨረሻ ላይ እንደዛ አይነት ነገር ተፈጥሯል። ዝሮ ዝሮ ግን ጨዋታውና ውጤቱ ምንም የሚገናኝም አይደለም።
የአሸናፊው ወላይታ ዲቻ አሰልጣኝ መሳይ ተፈሪም በበኩላቸው አጠር ያለ አስተያየት ሰጥተዋል።
ከጌም ወደ ጌም የተወሰነ ለውጦችን እያየን ነው። ጥሩ የመከላከል አቅም አለን። ባላጋራችን ጠንካራ ነው። ፈርስታፍ እነሱ የተሻሉ ነበሩ፣ ጥሩ ነበሩ። ሁለተኛ 45 ላይ ደግሞ የተወሰነ ኮንሰንትሬሽናችንን ጨምረን ያው ጌታር ቶን አሸንፈን ወጥተናል።
በክልል ከተሞች ሐዋሳ ላይ ሐዋሳ ከነማ ወልዲያ ከነማን 4-1 የረታበት ብዙ ግብ የተቆጠረበት ሲሆን ሌሎች 4 ጨዋታዎችም በአቻ ውጤት ተለያይተዋል። ወደ አፍሪካ የዓለም ዋንጫ ማጣሪያ ስንሸጋገር ከቅርቡ ለመጀመር ትናንት የሩዋንዳና የኢትዮጵያ ብሔራዊ ቡድን ኪጋሊ ላይ ባደረጉት የመልስ ማጣሪያ ጨዋታ ያለ ግብ ባዶ ለባዶ ተለያይተዋል። የሩዋንዳ ቡድን የቤት ስራውን ያጠናቀቀው ባለፈው ሳምንት አዲስ አበባ ላይ 3-2 ባሸነፈበት ጨዋታ ነው። በአጠቃላይ ውጤትም 3-2 መሰረት የሩዋንዳ ቡድን በጥር ወር በሚደረገው የቻን አፍሪካ ዋንጫ ላይ ተሳትፎውን ያሳያል። በሌሎች የዓለም ዋንጫ የመጨረሻ ማጣሪያዎች ከጊዜ አንጻር በአፍሪካ ዞን የተከናወኑትን በአጭሩ እንመለከታለን። 3 ሀገሮች ብሔራዊ ቡድኖች ማለትም የሞሮኮ፣ ቱኒዚያና ሴኔጋል ብሔራዊ ቡድኖች ከትናንት በስቲያ ድላቸውን በራሳቸው አሳክተው ለዓለም ዋንጫ ማለፋቸውን አረጋግጠዋል። የማለፍ ድሉ በማሸነፍ ላይ የተወሰነው የአይቨሪ ኮስት ብሔራዊ ቡድን በደጋፊውና በሜዳው በሞሮኮ አቻው 2-0 ሽንፈት ደርሶበታል። በዚሁ ውጤት መሰረት የሞሮኮ ቡድን ከምድቡ በነጥብ አንደኛ ሆኖ በማጠናቀቅ ለሩሲያው የዓለም ዋንጫ ተሳትፎ በቅቷል። ሌሎቹ ከየምድባቸው በነጥብ አንደኛ ሆነው በሩሲያው የዓለም ዋንጫ ማለፋቸውን ያረጋገጡት የሴኔጋልና የቱኒዚያ ቡድኖች ናቸው። ቱኒዚያ ከሊቢያ 2-0 እንዲሁም ሴኔጋል ደቡብ አፍሪካን 2-0 አሸንፈው ነው የዓለም ዋንጫውን ተሳትፏቸውን እውን ያደረጉት። ሌሎች ጨዋታዎችም በተለያዩ የአፍሪካ ከተሞች ተካሂደዋል። ከየምድባቸው በነጥብ አንደኛ ሆነው ያለፉ የዓለም ዋንጫ ተሳታፊ 5 አገሮች የሰሜን አፍሪካዎቹ ሞሮኮ፣ ቱኒዚያና ግብጽ እንዲሁም ከምዕራብ አፍሪካ ናይጄሪያና ሴኔጋል ናቸው። 21ኛው የዓለም እግር ኳስ ዋንጫ ከ7 ወራት በኋላ በምድረ ሩሲያ ሊደረግ ይጠበቃል። ይኸው ነው በእኔ በኩል ያለው። ሰለሞን
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። እንደ አውሮፓውያኑ ዘመን አቆጣጠር በ2012 ዓ ም ሮም ከተማ በስተ ምስራቅ 50 ኪሎ ሜትር ርቃ በምትገኘው የኦፌለ ከተማ አባትነትና ክብር የሚሉ መጠሪያዎች ተሰጥተውት በ160,000 ዶላር ወጪ ለግራዚያኒ ባቆሙት የመታሰቢያ ሐውልት የከተማይቱ ከንቲባ ኤርኬሌ ቬሪ የስምንት ወር፣ ሁለቱ የምክር ቤት አባላት ጊያምፔሮ ፍሮኒ እና ሎሬንዞ ፔፕሮን እያንዳንዳቸው የስድስት ወራት እስራት ተፈርዶባቸዋል። በአዲስ አበባ ከተማ በርካታ 10,000 የተቆጠሩ ኢትዮጵያውያን በመርዝ ጋዝ የተገደሉበትን ጨምሮ በኢትዮጵያና በሊቢያ በፋሽስት ወረራ ዘመን በፈጸመው በርካታ የጦር ወንጀሎች ተጠያቂ ለሆነው ለሮዶልፎ ግራዚያኒ የመታሰቢያ ሐውልት መቆምንና የመዝናኛ ስፍራ ለክብሩ መሰየሙን በመቃወም ከሌሎች መሰረታቸው ኢጣሊያ ከሆኑ ቡድኖች ጋር ላለፉት 5 ዓመታት ወገኖች አንዱ ነው። ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተባለው የኢትዮጵያውያን ማህበር ይባላል። ዜናውን ተከትሎ ከዋና ስራ አስኪያጁ አቶ ኪዳኔ አለማየሁ ጋር ባለፈው ሐሙስ የተካሄደውን ቃለ ምልልስ ሁለተኛና የመጨረሻ ክፍል ይዘን ቀርበናል። አቶ ኪዳኔን ያነጋገረው አሉላ ከበደ ነው። በቀደመው ክፍል ቃል ምልልሱ አባል አልባነት ካደረገበት ይጀምራል።
አቶ ኪዳኒ ካሳ እንዲከፈልበት በሚጠየቅ ወንጀል የሚጠየቅ አስተዳደር ከፍተኛ የጦር መሪ የነበሩ ሰው መታሰቢያ መናፈሻ በመቋቋሙ ያን ክብር የሚያዋርድ ሁኔታ በመቃወም ያደረጋችሁት ነው ይህን ፍርድ ያገኘው። ዋናው ጥያቄያችሁ በተደጋጋሚ እርስዎ እንደጠቀሱት ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተባለውን ማህበራችሁን እንቅስቃሴዎች በራዲዮ ጣቢያችን ጠይቀን እናውቃለንና የጣሊያን መንግስት ተገቢውን ካሳ ለኢትዮጵያ አልከፈለም፣ የተዘረፈው ንብረት አልተመለሰም፣ ቫቲካን ኢትዮጵያን መጠየቅ አለባት የሚሉ አበይት ጥያቄዎቻችሁስ የትላንት ወዲያው ፍርድ ምን ተስፋ ሰጪ ሆኗል? ምንስ ቀጣይ እንቅስቃሴዎች አሏችሁ?
እንዳልከው አካሉላ፣ ይሄ አሁን በቀደም ላይ የተሰጠው ፍርድ የመጀመሪያው በርከሳች የሆነ የሚያበረታታ ፍትሐዊ ሂደት ነው እና አሁን የጣሊያን መንግስትም ፍርድ ቤቱም የኢትዮጵያን ጉዳይ አተኩሮ በቁም ነገር የያዘው መሆኑን የሚያመለክት ነው እና ለቀሩት ዋና ዋና ዓላማዎች አንተ ለጠቀስካቸው ሁሉ ጥረታችን ይቀጥላል። በዚህ ምክንያት እኛ ኢትዮጵያውያን ብቻ ሳንሆን የኢትዮጵያ ወዳጆች የሆኑ ሁሉ ተበረታተው ጥረታቸውን እንዲያጎለብቱ እንዲያጠናክሩ በጣም በጣም አስፈላጊ ነው እና ለምሳሌ በቫቲካን በኩል አሁን ድረገጻችን ላይ ግሎባል አላያንስ ፎር ኢትዮጵያ .org የሚል ነው። እዛ ላይ እየተፈረመ ያለ አቤቱታ አለ። የተፈረመው እስካሁን ወደ 4800 ነው። ነገር ግን የምንፈልገው 100,000 ነው እና 105 ሚሊዮን ህዝብ ያላት ሀገር እና ሌሎችም ወዳጆች ያንን ለማሟላት ምንም የሚያስቸግር አይመስለኝም። ምክንያቱም የቫቲካን ድጋፍ ለፋሽስት ጣሊያ በጣም 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 አበረታታች ነበር። ነገሩን ያቀናው እሱ ነው እና ምናልባት ወደኋላ እንመለስበታለን። የነሱ ቡራኬ ነው አንደኛው ተጠለ ያን ሁሉ ግፍ ያስከተለው። በዚህ አጋጣሚ ደግሞ ሌላ ማመስገን የሚገባኝ ይሄ መታሰቢያው ያለበት አውራጃ ላዚዮ ይባላል። የዛ አውራጃ ገዢው ኒኮላ ዲንጋሬቲ ይባላሉ። በእውነቱ እሳቸው በጣም ቀና አስተሳሰብ ያላቸው፣ በእሳቸው ድጋፍ ነው የአውራጃው ምክር ቤት ተሰብስቦ ይሄ ሐውልት መነሳት አለበት፣ ያውም በ15 ቀን ነው መሆን ያለበት ብለው ወሰኑት። ያ ካልሆነ ጉዳዩ ፍርድ ቤት ይሄዳል በማለት እንግዲህ የፍርዱ ሂደት ያው ማክሰኞ ዕለት የተገኘውን ውሳኔ ያስገኝቷል። የቀረውንም ተስፋ ሳንቆርጥ በእግዚአብሔር እርዳታ እና ሁሉም ለፍትህ በሚያምን ሰው ድጋፍ እንቀጥላለን ማለት ነው።
ተነሳችሁለት ዓላማ አንዱም በዚያ ዘመን ከፍተኛ በደል ለደረሰበት የኢትዮጵያ ሕዝብ ክብር የሚነሳ ድርጊት ተቃውማችሁ ይሄን አይነት የፍርድ ውጤት ማግኘታችሁ በዓለም አቀፍ ደረጃ በደል ሲፈጸም ምን ቢቆይ ምን ቢዘገይ ለፍሬ መብቃት ማስቻሉን ምሳሌ ይሆናልና በድጋሚ እንኳን ደስ ያላችሁ። ቀጣይ እርምጃዎቻችሁንም ተከታትለን እንዘግባለን። ለአሁኑ ግን አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም በጣም በጣም አመሰግናለሁ። አንድ ነገር ማከል መፈልገው ስለ ፖፕ ፓየስ 1ኛ ጣሊያኖች ኢትዮጵያን በወረሩ ጊዜ ከነበሩት የቫቲካን መሪዎች አንደኛው መጀመሪያ ላይ ነበሩ እና አንድ እንዳከራካሪ የተነሳ ነጥብ እሳቸው ያንን ፋሽስቶቹን አልባረኩም የሚለው ነው። በእውነቱ ለዚህ ብዙ ማስረጃ አቅርቤያለሁኝ። አንደኛው ለምሳሌ በኒውዮርክ ታይምስ ጋዜጣ ላይ ፌብሩዋሪ 13 1937 እንደ ፈረንጆች አቆጣጠር ጣሊያኖቹ ኢትዮጵያን ወረው ሳለ ማለት ነው ፖፕ ፓየስ 1ኛ ቡራኬያቸውን ለጣሊያን ንጉስ ሲያቀርቡ የጣሊያን ንጉስና የኢትዮጵያ ንጉሰ ነገስት ብለው ባርከዋል። በዚህ ላይ ብዙ ጳጳሳት ወርቃቸውን እየሰጡ እንደውም ይሄ ቅዱስ ጦርነት ነው ያሉ አንድ ጳጳስ ነበሩ። ምክንያቱም ያንን እምነት የሌለውን ህዝብ ወደ ካቶሊክ እምነት መቀየር ያስችላልና እየተባለ ብዙ በብዙ ብዙ መንገድ በእውነቱ የቫቲካን የፋሽስት ጣሊያን ጦር የደገፈች መሆኑ የማያጠራጥር ነገር ነው። ስለዚህ በዚህ ምክንያት ነው በእውነቱ ብፁዕ አቡነ ብርሃነ ኢየሱስ ጋርም በአካል ተገኝቼ ለሁለቱም ሰዎች ባሉበት ስለዚህ ጉዳይ ተወያይተን ቫቲካን ይቅርታ መጠየቅ እንዳለባት በግልጽ ነግረውኛል። ብፁዕ አቡነ ብርሃነ ኢየሱስ በኢትዮጵያ የካቶሊክ ቤተክርስቲያን ካርዲናል ናቸው እና መጨረሻው ነጥቤ ቫቲካን ይቅርታ የመጠየቋ ነገር እስካሁን ለኢትዮጵያ ተነፈገ እንጂ አይሁዶችን ይቅርታ ጠይቀዋል። አሁን በቅርቡ ሩዋንዳን ይቅርታ ጠይቀዋል። ከዛ ትንሽ ቀደም ብሎ በአሁኑ ፖፕ ፍራንሲስ የላቲን አሜሪካ ሰዎች እንዲሁ ይቅርታ ጠይቀዋል እና በኢትዮጵያ ላይ እጅና ጓንት ሆነው ከፋሽስት ጣሊያን ጋር የተባበሩበትን ለምን ይቅርታ እንደማይጠይቁ በጣም የሚያስገርም ነው። እንግዲህ አሁን የጣሊያ ፍርድ ቤት እንኳን በኢትዮጵያ ፍትሃዊ የሆነ ውሳኔ ሲያስተላልፍ ቫቲካንም ተቀስቅሳ ክርስቲያናዊ ተግባሯን እንደምታከናውን በጣም ተስፋ አደርጋለሁ።
መልካም። በድጋሚ አቶ ኪዳኔ አለማየሁ፣ ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተባለው ማህበር ዋና ስራ አስኪያጅ፣ እግዚአብሔር ይስጥልኝ።
እግዚአብሔር ያክብርልኝ አቶ አሉላ። ቪኦኤም ይህን እድል ስለሰጠኝ በጣም በጣም ማከብረው ነው። አመሰግናለሁ።
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ሳምንታዊው አፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ሳዬ። ባለፈው ቅዳሜ ምሽት በቅርቡ በሶማሌና በኦሮሚያ ክልሎች ድንበር አካባቢ ተፈጥሮ የነበረው ግጭት እንዲሁም በኦሮሚያ ውስጥና በሌሎች የአገሪቱ ክፍሎች ይካሄዳሉ በሚባሉት ብሔር ላይ ያተኮሩ ግጭቶች ላይ ትኩረት በማድረግ የሚካሄድ ውይይት ማሰማታችን ይታወሳል። ለውይይቱ የቀረቡት እንግዶች አቶ ሙላቱ ገመቹ በኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበርና የሕዝብ ግንኙነት ኃላፊ፣ በኦሮሞ ፌዴራላዊ ኮንግረስ ውስጥ ደግሞ ምክትል ሊቀመንበር ናቸው። አቶ ልደቱ አያሌው የኢትዮጵያ ዲሞክራሲያዊ ብሔራዊ ፓርቲ ብሔራዊ ምክር ቤት አባል፣ ዶክተር መሐሪ ረዳኢ ደግሞ በአዲስ አበባ ዩኒቨርሲቲ የሕግ መምህር ናቸው። ያነጋገረቻቸው አዳነች ፍስሐዬ ናት። እንግዶቹ ስለ ችግሩና ስለ መፍትሄው ያላቸውን አስተያየቶች ገልጠዋል። ዶክተር መሐሪ ረዳኢ ይቀጥላሉ።
አሁን ወደ ዶክተር መሐሪ ረዳኢ ልሄድ። እንግዲህ
አመሰግናለሁ። እኔ ቅድም የመንግስት ኃላፊነት ስንል መንግስት ሁለት አይነት ኃላፊነት አለው። በአንድ በኩል መፈጸም ያለበትን አለመፈጸም ነው። በሌላ በኩል ደግሞ በታች መዋቅሮቹ ሲያጠፉ ደግሞ እነሱን አለመከታተል ነው እና በዚህ በኩል ምናልባት በማክሮ ከፍ ባለው ደረጃ በኦሮሚያ ክልላዊ መንግስት ደረጃ በፌዴራል መንግስት ደረጃ ቀጥታ ግጭትን ይፈልጉታል ባይባልም ግጭት እያንቀሳቀሱ ያሉ የነሱ የበታች መዋቅር መሆናቸው እያወቁ በእነሱ ላይ ቆንጠጥ የማያደርግና የማያዳግም እርምጃ የማይወስዱ ከሆነ ፈቅደውታል ብሎ ከመገመት የሚከለክል ነገር የለም። ሌላው አሁን እንደ መፍትሄ የተገለጸው ይሄ የፌዴራል አደረጃጀቱ ነው ችግሩ፣ ብሔር ተኮር መሆኑ ነው ችግሩ የተባለው ከአቶ ልደቱ ህገ መንግስቱም ችግር አለው አፈጻጸሙም ችግር አለው ያሉት ነገር በተወሰነ ደረጃ እቀበላለሁ። አፈጻጸሙ ችግር እንዳለ ህገ መንግስቱ ግን ሊያሰራ የሚችል ነገር ነው የሚመስለኝ። ህገ መንግስቱ ከመረቀቁ በፊት የነበሩ ችግሮች ማንነታችን ተረሳ፣ ቋንቋችን፣ ባህላችን ተረገጠ፣ ወደ ጥግ ተገፋ፣ ስለዚህ ይሄ መስተካከል አለበት የሚል ጥያቄ ነው የነበረው። ይሄን ጥያቄ ለማስተናገድ ነው በዚህ አይነት አደረጃጀት የተቀመጠው። ስለዚህ ነው ችግሩ አደረጃጀቱ ላይ ነው ብዬ አላምንም። ችግሩ ያለው አፈጻጸም ላይ ያሉ ነገሮች ናቸው። ከአቶ ልደቱ ጋር የምጋራው ልዩነታችን በጣም ተራግቧል። አንተ እንዲህ ነህ፣ ታሪክ እንዲህ ነው ተብሎ የጋራ ታሪክ የሌለን ይመስል፣ የጋራ ባህል የሌለን ይመስል በልዩነታችን ላይ ተተኮረ። እያንዳንዱ የተካለለ ቦታ ደግሞ በዋናው ነዋሪ ስም እየተጠራ እዛ በታሪክ አጋጣሚ የሰፈረ ሰው እንደ ሁለተኛ ዜጋ የመቁጠር ነገር መጣ። ሲፈልጉ የሚያኖሩት፣ ሳይፈልጉ ጠራርገው የሚያወጡት፣ ማንም ደግሞ ጥያቄ የሌላቸው ወገኖች እየተፈጠሩ መጡ። ስለዚህ ኦሮሞው ከሶማሌ ክልል ተጠራርጎ ይወጣል፣ ሶማሌው ከኦሮሚያ ተጠራርጎ ይወጣል፣ ትግሬው አማራው ከኦሮሚያ ተጠራርጎ ይወጣል፣ ትግሬው ደግሞ ከአማራ ተጠራርጎ ይወጣል። እንደዚህ አይነት ነገር ነው ያለው። ይሄ ህገ መንግስቱን በአግባቡ አለመተርጎም ነው። እነዚህ ሰዎች ዜጎች ናቸው። በሀገሪቱ ክልል የመዘዋወር ሀብት የማፍራት የመንቀሳቀስ መብት አላቸው። ስለዚህ ሊጠበቁ ይገባል። መንግስት እንዲያውም ደካማውን ነው መጠበቅ ያለበት። ደካማው ማለት ቁጥሩ አናሳም ደካማ ነው። የአቅም ድክመትም አለ፣ የኢኮኖሚ ድክመትም አለ። በቁጥር ሲያንስም ደካማ ነው። የበለጠ ጥበቃ እንዲያውም ሊደረግላቸው የሚገባ እነዚህ ሰዎች ናቸው። ክልሎች የማይጠብቋቸው ከሆነ ደግሞ ፌዴራል መንግስቱ ሊጠብቃቸው ይገባል። ስለዚህ ይሄን አጽንኦት ሰጥቶ የኦሮሚያ ክልል ስለተባለ የኦሮሚያ ተወላጅ እንደፈለገ የሚያደርገው፣ የትግራይ ክልል ከተባለ የትግራይ ተወላጅ እንደፈለገ የሚያደርገው፣ የአማራ ክልል ከተባለ የአማራ ክልል እንደፈለገ የሚያደርገው ተደርጎ መወሰዱ ላይ ነው ችግሩ። ማንነቱን ያከበረ ሌላው ደግሞ ኢትዮጵያዊ ወንድሙ ኢትዮጵያዊ ዜጋው እንደሆነ መቀበል ነው። አሁን እኮ ኢትዮጵያዊ ዜግነትህ ኢትዮጵያ ውስጥ የማትፈጽምበት ደረጃ ላይ ነው የደረስነው። ዜግነት የክልል ሆኗል። በክልልህ ነው ፈልገህ ያንተ ክልል የምትናገርበት ቋንቋ ወይ እትት የተቀበረበት ቦታ ፈልገህ ነው የዜግነት መብት ካለህም ኤክሰርሳይዝ የምታደርገው። ለነገሩ የዜግነት መብትህን ኤክሰርሳይዝ ታደርጋለህ ወይ እዛ ጥያቄ ሆነ። ግን የበለጠው ባዳም የማትባልበት ቦታ ግን እዛ ነው እየሆነ ያለው። ይሄ የፌዴራል መንግስቱ ኃላፊነት ነው፣ ማስፈጸም ይገባል። ሁለተኛ ህዝቦች ደግሞ ጠላቶቻቸው በአግባቡ መለየት መቻል ይኖርባቸዋል። በስሜት እየተነሳሱ ጠላት ያልሆነውን ጠላት አድርገው መመደብ የትም አያደርስም። ደም መፋሰስ ነው። እስካሁን ብዙ ደም ፈሷል። እስካሁን ብዙ ሰው ተፈናቅሏል። እስካሁን ብዙ ንብረት ጠፍቷል። ትክክለኛ ጠላታቸው የማያውቁ ከሆነ ትክክለኛ ጠላቶቻቸው በመልካም አስተዳደር የሚበድሏቸው፣ በሙስና የተጨማለቁት ቅርብ ያሉ ገዢዎቻቸው ናቸው እንጂ እንደነሱ በችግር የተቆራመዱ መጤዎች፣ መጤ ስል ያው የእነሱን ቃል ለመጠቀም ነው፣ የእነሱ ጠላቶች ሊሆኑ አይችሉም። ስለዚህ ህዝቦች እውነተኛ ጠላታቸው ላይ ማትኮር አለባቸው። ህዝብ ሲፈናቀል፣ ህዝብ ሲጎዳ ደግሞ የብሔሩ ሰው አይደለም ማውገዝ ያለበት፣ አብረን ማውገዝ መቻል ይኖርብናል። ኦሮሞ ከሶማሌ ክልል ሲፈናቀል ሁሉም ህዝብ መጮህ ይገባዋል፣ የኦሮሞ ተወላጅ ብቻ ሳይሆን። አማራው በደሌ ላይ ሲጨፈጨፍ ሁሉም ህዝብ ሊያሳስበው ሊጮህበት ይገባል። ትግራይ እንደዚሁ ከጎንደር ከመተማ ሲፈናቀል እንዲሁ ሁሉም መጮህ አለበት። አሁን ግን ይሄ የብሔር ተኮር ቅኝት እየመራን ነው ወደዛ። እኔ የምለው ብሔር ሲጎዳ ነው መጮህ እየመጣ ያለው። ይሄ አደገኛ ነው። ነገ አንዱ ላይ ሆነ እንጂ ከነገ ወዲያ እዛ ላይ የማይደርስበት ምንም ምክንያት የለም። ሶስተኛ እንግዲህ ወደ መንግስት ህዝብን ማዳመጥ ይኖርበታል። ችግሮች ለይቶ በፍጥነት በአስቸኳይ ነገሮችን ማስተካከል መቻል ይኖርበታል። በሰላም ከሚታገሉ የፖለቲካ ኃይሎች ጋር መነጋገር ይኖርበታል። እነዚህ አይነት እርምጃዎች ካልተወሰዱ አሁን እየሄድንበት ባለነው ቅኝት ሁለቱም ተወያዮቻችን እንደገለጹት ወደማንወጣው አዙሪት የሀገሪቱንም አንድነት አደጋ ላይ ወደሚጥል ሁኔታ እያመራን እንደሆነ ነው እየታየኝ ያለው። አመሰግናለሁ።
እሺ እንግዲህ
አዳነች፣ አንድ ደቂቃ ማግኘት ይቻላል? አንድ ሀሳብ ልጨምር?
ሁለታችሁም አንድ ደቂቃ፣ ምክንያቱም ሊዘጉች ነው አሁን። አቶ ምላኩ ነው ታሁን አይደል?
አዎ። ይችን ለመጀመር ነው። ፌዴራላዊ የሆነበት ምክንያት ታሪካዊ አመጣት ስላለው ወደ ኋላ ተመልሶ ያንን ማየቱ ጥሩ ይመስለኛል። በሁለተኛ ነገር ህገ መንግስታችን 32(1) የሚለው ማንም ኢትዮጵያዊ በኢትዮጵያ ክልል ውስጥ የመዘዋወር፣ የመኖር፣ ሀብት ማፍራት ይህንን መብት ይሰጣል። እንኳን ኢትዮጵያዊ ሌላም ከሌላ ሀገር መጥቶ ኢትዮጵያ ውስጥ የሚኖር ይህንን መብት አለው። ስለዚህ ይህንን ችግር አመጣ ፌዴራሊዝም ነው ያመጣው የሚባለው ይሄ አይደለም። በትክክል ህገ መንግስቱን መተርጎም ያለመቻል ህገ መንግስቱን ጠብቆ በስርዓት የማስተዳደር ጉዳይ ነው። አሁን ፍጹም ለዚህ ሁሉ ማህበራዊ ቀውስ ያበቃልና ይህችን ለመጨመር ነው። አመሰግናለሁ።
እሺ፣ አቶ ልደቱ አንድ ደቂቃ እንግዲህ።
እሺ፣ በመጀመሪያ ፌዴራሊዝም ነው ያመጣው አላልኩም። እኔ ፌዴራሊዝም ደግፋለሁ፣ ግን ዋናው ጥሩ ነገር ምንድን ነው ሁለቱም ወንድሞች ያነሱት አሁን መፍትሄ ያፈጻጸሙን ችግር መፍታት ነው የሚል ነው። እኔ አላምንም በዚህ። ስርዓቱም የሚለው ይሄን ነው። 25 ዓመት ያለን የህግ ችግር፣ የፖሊሲ ችግር የለም፣ የአቅጣጫ ችግር የለም፣ ያፈጻጸም ነው ሆነ ያለው። ይሄን በማለት መፍትሄ ይመጣል የሚል እምነት የለኝም። እኔ እስከሚገባኝ ድረስ የሀገሪቱን ፖለቲካ ብሔር ተኮር ያደረገው ህገ መንግስቱ ፌዴራል አደረጃጀቱ ነው የብሔር መሰረት ያደረገው። ሁለተኛ አይደለም እኮ ብሔሮች ብሔር ተኮር መሆንና ማዕከላዊ መንግስቱን ያቋቋማችሁት በውክልና እናንተ ናችሁ፣ ስትፈልጉ ልታፈርሱት ትችላላችሁ፣ ስትፈልጉ ከሀገሪቱ ተገንጥላችሁ መለየት ትችላላችሁ ብሎ እኮ መብት ሰጥቷችኋል ህገ መንግስት። ማን ነው የሀገሪቱን ፖለቲካ ብሔር ተኮር ያደረገው? ህገ መንግስቱ እኮ ነው። የብሔርን መሰረት ያደረገው የፌዴራል አደረጃጀት እኮ ነው ይሄን ያደረገው። መንግስት ከሚያቀርበው የተለየ ሆኖ አላየሁትም እና ሪሊ ይሄ መፍትሄ ያመጣል ብዬ አላስብም።
እሺ፣ አቶ ልደቱ ለወደፊትም መቀጠል አለብን፣ በዚህም ያልቅ አይደለም እና አሁን በጊዜ እጥረት ምክንያት ልንዘጋው ነው። አቶ ምላቱ ገመቹ፣ አቶ ልደቱ አያሌው፣ ዶክተር መሐሪ ረዳኢ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
አመሰግናለሁ።
አድማጮች፣ ለምሽቱ ያልነውንም በዚሁ ልናጠናቅቅ ነው። የስልክ አስተያየቶቻችሁን ለማካተት ጊዜ አላገኘንም። ታዲያ በሙዚቃውም እንዲሁ ተጓድሎ እንዳይቀር በቀሩን ጥቂት ደቂቃዎች በዚህ በተከታዩ በፀሐይ ዮሐንስ ቆየት ያለ ስልት እንሰናበታለን። አድማጮች በዚህ ብለን ሰናበት ነው። የትግርኛ ስርጭት ይቀጥላል። በነገው ምሽት ከ3 ሰዓት ላይ በሚለኛ ፕሮግራማችን እንመለሳለን። በእኛ በኩል ሰላም፣ ደህና ደሩ።